የምሁራን ትንታኔ በኢትዮ ኤርትራ ድንበር ጉዳይ።
የኢትዮጵያ መንግስት የአልጀርስ ስምምነትንና የሄግን የድንበር ኮሚሽን ውሳኔ ተቀብሎ ከኤርትራ ጋር ያለውን ችግር ለመፍታት እንደሚሰራ አስታውቋል። ከኤርትራ በኩል ግን የተሰጠ ምላሽ የለም። የኢትዮጵያ መንግስት ከ17 አመታት በኋላ የወጣ አቋሙን ዛሬ ምን አመጣው? ትርጉሙስ ምንድነው? ሰለሞን አባተ ሁለት ምሁራንን አነጋግሯል።
ዶክተር ብሩክ።
አቤት። ተነስተልኝ አቶ ሰለሞን።
ተነስተልኝ ዶክተር ተስፋ ማርያም።
ሰላም፣ እንደምን አመሻችሁ?
እግዚአብሔር ይመስገን። እስቲ ተዋወቁ፣ የምትተዋወቁም ከሆነ ሰላም ተባባሉ። ዶክተር ብሩክ።
አቤት። ተነስተልኝ አቶ ሰለሞን።
ተነስተልኝ ዶክተር ተስፋ ማርያም።
ሰላም፣ እንደምን አመሻችሁ?
እግዚአብሔር ይመስገን። እስቲ ተዋወቁ፣ የምትተዋወቁም ከሆነ ሰላም ተባባሉ።
ዶክተር ተስፋ ማርያም። ብሩክ እባላለሁ። የኔ ወንድም
እንኳን በሰላም አገናኘን። ይህም ተስፋ ማርያም መሀሪ እባላለሁ። ለንደን ነው የምቀመጠው። የአስመራ ዩኒቨርሲቲ ምሩቅ ነኝ። አሁን ደግሞ ለንደን ግሪንች ዩኒቨርሲቲ የኢኮኖሚክስ አስተማሪ ነኝ።
ግሩም። እኔ ብሩክ እባላለሁ። አዲስ አበባ ዩኒቨርሲቲ ነው የተማርኩትን። ብዙ አመት የሚሰራሁት እዛ ነው። አሁን እዚህ አሜሪካ ኦሃዮ ዩኒቨርሲቲ አስተምራለሁ።
መልካም ትውውቅ ያደርግልን እንግዲህ።
አሜን አሜን። ኔ ወንድም ኦነር ቱ ሃቭ ሜት ዩ። ዘ
ኦነር ኢዝ ማይ ዘ ፎር ኦል ኦፍ ዩ። እና ሰለሞንም በጣም ነው የምናመሰግንህ ይህን እንዲህ በማገናኘታችን። የአማርኛ እንግዲህ እንዳላች እንደምታዩት በጣም የተባበረ ነው ከረጅም ጊዜ በኋላ እነ ይቅርታው ጋር
በጣም ድንቅ ነው። እኔ አስተማሪው በሆን ኤ ሰጦት ነበረ።
አሁን የአማርኛ ክላስ ስጀምር የመጀመሪያው ተማሪ ከዛው መዝግበኝ።
በጣም ጥሩ።
አዎ
ገበያ ተገኘ።
አቶ ሰለሞን ዶክተር ተስፋ ማርያም ያሉትን እጋራለሁ። ቋንቋ ድልድይ ነው፣ ቋንቋ በር ነው። እኔ አይ ዊሽ እኔ አማርኛ ተናጋሪ የአዲስ አበባ ልጅ ነኝ። ዶክተር ተስፋ ማርያም አጋጣሚ ሆኖ ነው። ሰው ልጅ ሲወለድ እንደሚያውቁት መርጦ አይወለድም፣ አጋጣሚ ነው። እና
አዎ ሁሉም ግን እድለኞች ነን። በተገኛንበት ጊዜ እያገኘ ነው ትንሽ እድል አማርኛውን ሰጥቶናል። ከዛ በኋላ ደግሞ አሁንም በእርቅና በሌላ በዚህ ሁኔታ በመገናኘታችን እንግዲህ ድልድዩን ያልከውን በጣም በማጠንከሩ ላይ ትንሽ የእኛ አበርክቶ ብናደርግ ያ ነው እንግዲህ የእኛው ምኞት።
አደንቆታለሁ አማርኛ በመናገሩ ትልቅ ሰው ነው።
የተቻለኝን ሞክራለሁ እንግዲህ በዛው ሰዎች ስድብ እንዳላፈራ በጣም እየፈራሁ ነው። እንዲህ ያ እንዲህ ብሎ የተናገረ ነው ሰው እየተባልኩ ግን እንግዲህ ሪስፖንድ አለው ለዛሬ።
መልካም። ሁለታችሁንም በጣም አመሰግናለሁኝ በእውነቱ። እንግዲህ ይህንን እርስ በራሳችሁ ያደረጋችሁትን ትውውቅ ከአድማጮቻችንም ጋር ስለማካፍል በዚያው አድማጮቻችን አውቀዋችኋል እነማን እንደሆናችሁ እና ወደ ንግግራችን ንግባ። እንግዲህ እናንተንም ጊዜ ለመቆጠብ ብዙ ስራ ያላችሁ ሰዎች ስለሆናችሁ እንግዲህ የተከበራችሁ ዶክተር ብሩክ ኃይሉ ከኦሃዮ ዩኒቨርሲቲ እንዲሁም ዶክተር ተስፋ ማርያም መሀሪ ከለንደን ግሪንዊች ዩኒቨርሲቲ እግዚአብሔር ይስጥልኝ ለጊዜያችሁ። እንግዲህ ሰሞኑን ከአዲስ አበባ እየነፈሰ ያለ ጠንካራ ንፋስ አለ በሁሉም አቅጣጫ። አንዱም በኢትዮጵያና በኤርትራ መካከል ያለውን ግንኙነት የሚመለከት ነው። ሁለቱ ህዝቦች እስካሁን ድረስ ወይም ሁለቱ መንግስታት ብል ይሻላል ህይወት በማይጠፋበት ጦርነት ውስጥ ቆይተዋል። እንደውም አንዳንዴ ህይወትም ሲጠፋ ነበር ብለዋል ጠቅላይ ሚኒስትሩ ሰሞኑን ላለፉት 18 ዓመታት። እና ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑንም ውሳኔ ተቀብላ ተግባራዊ ታደርጋለች ሲል የኢትዮጵያ መንግስት ቃል ገብቷል። ጠቅላይ ሚኒስትሩ ራሳቸው በአንደበታቸው ተናግረዋል ይሄንን። ይሄ የአልጀርስ ስምምነት አሳሪ ስምምነት ነበረ። መቀበል ብቻ ነው በሁለቱም ወገን ይጠበቅ የነበረው። እና ከአስራ ስምንት ዓመታት በኋላ ለመሆኑ እናንተ ስታስቡት ተቀብለናል ማለትን ምን አመጣው? እስቲ ከዶክተር ብሩክ ሊጀምር። በቅድሚያ ዶክተር ብሩክ ኃይሉ እርስዎ ያ ስምምነት በተፈረመበት ጊዜ ዋሽንግተን ዲሲ ላይ ተጠባባቂ አምባሳደር ሆነው ያገለግሉ እንደነበረ ከኢትዮጵያና ከኤርትራ ግጭት ጋር በተያያዘ ተሳትፎ እንደነበረው ተሳትፎ ስል የቃል አቀባይነት ሚናም ጭምር በመጫወት ለዓለም አቀፉ ማህበረሰብ እስቲ ከእርስዎ ልጀምር። ምን አመጣው ከ18 ዓመታት በኋላ አሳሪ የሆነን ስምምነት ተቀብለናል ማለት።
አመሰግናለሁ ለጥያቄው አቶ ሰለሞን። ጦርነቱ ሲካሄድ አዲስ አበባ ነበርኩኝ። ጦርነቱ ልክ እንዳበቃ ነው ወደ ዋሽንግተን በስራ መጣሁት። አንተ እንደተከስከው ኤምባሲ ግን ከመጣሁ በኋላ ያው ንግግሩ ኮሚሽኑ ስለተቋቋመ ይካሄድ ነበርና እዛው ውስጥ የሚጠበቀኝን ኃላፊነት ከኤምባሲ ውስጥ ቲም ወርክ ነው የቡድን ስራ ነው ባለኝ ኃላፊነት አዲስ አበባ ነው ዋናው ስራ የሚሰራው። እዚህ ከአሜሪካ ጋር ያለው ሁኔታ መስመጣፈለው ከዲያስፖራ ጋር ሞካክረናል። ብዙ ርቄ ሳሌ ከጥያቄ ይህን መልስና አሁን ምን አመጣ ምትለው አንድ አይነት አባባል አለ የምዕራብ አውሮፓ ለሁሉ ጊዜ ያለው ይባላል። ሁሉ ወቅቱን ጠብቆ የሚሆንበት ጊዜ አለ።
ሰለሞናዊ አባባል ነው በነገራችን ላይ።
እና እንግዲህ የእግዚአብሔር ፍቃድ ሆኖ ከታችም የህዝቡ ብሶትና ጥያቄ መጥቶ በተለይ ከተለያዩ ኤርትራና ኢትዮጵያ ወገኖችና ቤተሰቦች ሁላችንም እንደምናውቀው ኢትዮጵያ ውስጥ በዛ ያሉ የኤርትራ ተወላጆች አሉ እየተመለሱም ነው። ብዙ አመታት ወዲህ ኤርትራ ውስጥ ያለውን እንኳን መናገር አልችልም ምንም እውቀት ስለሌለኝ በሪያሊቲ ገብቶ ማየት ስለሚያስፈልግ ላይላው መናገሩ ደግሞ ተገቢ ስላልሆነ ማለት ነው። የኢትዮጵያ መንግስት አቋም ግልጽ ነበር። እሱ ምንድነው ይሄንን ውሳኔውን ተግባራዊ እንደሚያርገ የኢትዮጵያ መንግስት ባለማወላወል ተቀብሎ ነበር። ያው በመርህ ደረጃ ነው። እንግዲህ የባድመ ጥያቄ በጣም ስንክሳር ሆኖ ያን በተመለከተ የኢትዮጵያ መንግስት ቆራጥ እርምጃ መውሰድ ያስቻለው አልመሰለኝም በወቅቱ። ነገር ግን መፍታት የሌለብን ባድመ ብቻ ብለን ሁሌ እናነሳለን እንጂ አሁንም ቢሆን የኢትዮጵያ መንግስት ያልፈለገው መሬቶች ብዙ መሬቶች ተፈቶናለኝ። በተለይ ከጦሮና ምስራቅ እስከ ቡሬታች ድረስ ከኤርትራ መንግስትም በኩል ብዙ አይነሳም፣ ከኛም ኢትዮጵያኖች በኩል ብዙ አይነሳም። ወይ የረሳን የዘነጋን ይሆናል እንጂ አሁን ባድመ ኢትዮጵያ ተውጣ ተውጣ ቢባል መፍታት የሌለብን ኤርትራን ብዙ መታስረክ ከመሬቶች አሉ ማለት ነው። እንግዲህ ስለ ፍትህና ስለ ውሳኔው ተግባራዊነት ስናይ እና የባድመን ጉዳይ መነካካት ኢትዮጵያ መንግስት ከአካባቢው ህዝብ ከመላው ኢትዮጵያ ህዝብ ቁጣም ስለሚያስከትል ያንንም በመስጋት ይሁን ይችላል እስካሁን እየተንከባለለ የመጣ ሁኔታ ነው። አሁን ግን ባለፉት ሁለት ወር ተኩል አዲስ አመራር መጥቶ በዶክተር አብይ አህመድ የሚመራ እንግዲህ ቁራጥ እርምጃ እንበለው በፊት የሚያስበው የህዝቡን ቁጣም ግፊትን በመስራት በመስጋት የተተወ ጉዳይ ነበር። አሁን ግን የሚመስለው ይህን የመሰለ ወሳኝ የሆነ እርምጃ በመውሰድ ኢትዮጵያ ባለማወላወል እንደምትቀበል ይህንም ደግሞ ተግባራዊ እንደምታደርግ የሰላሙንም ጥሪ ለኤርትራ መንግስት አሳልፋ ሰጥታለች። እና ማለት የምችለው ምንድን ነው የኢትዮጵያ መንግስት በሟቸውን ጠቅላይ ሚኒስትር መለስም ሆነ በአቶ ኃይለማርያም በቅርቡ የለቀቁት በስጋት አይን የሚያዩት ይመስለኛል። የባድመን ቁጣ አሳልፎ መስጠት በተለይ ትግራይና ትግራይ ህዝቡን እና አካባቢውን በተመለከተ ይሄ ነው ማይባል ቁጣም ስላለ አሁን ግን 16 ዓመትም አልፏል። ሰውም ሪያሊስት እየሆነ መጥቷል። ህይወት ያው መስጠትና መቀበል ነው። በዛም አኳያ እንደገናም ትግራይ ሚኒስትር አብይ በአካባቢው ያለው የቀይ ባህር ቀጠና በጣም በጣም ብዙ የአረብ ሀገሮች ኤምሬቶችም ያው አሰብ የመግባት ሁኔታ ይሄን የመሳሰለውንም ሁኔታ ኢትዮጵያ አጣብቂኝ ውስጥ እንደምትገባ ኤርትራ ብቻ ሳትሆን የወደፊቱንም በማየት ይሄ ችግር አሁን ካልተፈታ ለወደፊት ኢትዮጵያ ብዙ ብሔራዊ ጥቅሟን እንደምታጣ ታሳቢ አድርገው የወሰዱት ወቅታዊ ውሳኔ ነው ብዬ ነው የምወስደው።
ዶክተር ብሩክ አንድ እስቲ እዚህ ጋር ጥያቄ አስከትዬ ላንሳ። መቼም እንደ ምሁርም እንደ ታዛቢም እንደ ቀድሞ ዲፕሎማትም ጭምር ነው ይህን ጥያቄ የማነሳለሁት። ያን ጊዜ ቀደም ሲል እንዳነሳ ነው አሳሪ ስምምነት ነበረ። የድንበር ኮሚሽኑ የሚወስነው ውሳኔ እንቀበላለን፣ ተግባራዊ እናደርጋለን ብለው ነው ሁለቱም መንግስታት ያንን ስምምነት በአልጄሪያው ፕሬዚደንት ታዛቢነት ቡተፍሊካ ነበሩ መሰለኝ እዛን ጊዜ በእሳቸው ታዛቢነት የፈረሙት። ስለዚህ ይሄ ጉዳይ ላለፉት 18 ዓመታት እንደዚህ እያወዛገበ ሲቆይ የኤርትራ መንግስት ሁልጊዜ ይጠይቅ የነበረው ያለምንም ቅድመ ሁኔታ ኢትዮጵያ በኃይል ከያዘቻቸው ግዛቶች ለቃ መውጣት አለባት በውሳኔው መሰረት የሚል ነው። የኢትዮጵያ መንግስት ለመሆኑ የአልጀርስን ስምምነት ረግጦ ቆይቷል የሚል ሐሳብ አለዎት እስካሁን ድረስ?
ይሄ ከባድ ጥያቄ ነው። እኔ ሙሉ ለሙሉ ረግጧል ማለትም አልችልም። እንዲያውም የኢትዮጵያ መንግስት ባይገርም ለአድማጮችም ባይገርማቸው ቶታሊ አንቀበለውም ብሎ አኩርፎ መሆን አሻፈረኝ ብሎ ወጊዱ ብሎ ሊል ይችል ነበረ። ምክንያቱም ውጤቱ ባድመ ወደ ኤርትራ ዘንድ ውሳኔው ስለተበየነ ያንን ሳይል ተፈራ አድርጎ ተቀበለናል 100% ብሏል የኢትዮጵያ መንግስት በወቅቱ። እስካሁንም እስከ ቅርብ ጊዜ ድረስ አልተለወጠም።
ለምን አላስረከበም?
አጣጥ እንግዲህ ቅድምም ለማንሳት እንደሞከርኩት የፖለቲካል ኮንሲኩዌንስ የፖለቲካል ላጌጁ ማለት የፖለቲካል ውጤቱ ጠንቁ ዳስለወጥ ጠንቁ ለኢትዮጵያ መንግስት በጣም ይከብዳል። አንደኛ ባድመ ያ ሁሉ ህዝብ በኢትዮጵያ በኩልም ሆነ የኤርትራ መንግስትም እስካሁን የኛናት በሚል የደጋፋኛ ጥያቄ ብዙ ወጣቶች በሁለቱም አቅጣጫ አልቀዋል እና ይሄንን ለቆ አስረክቦ መውጣት ቶታሊ ወዲያውኑ የራሱን ይዞ ጠንቅ በትግራይ ክልል ህዝብ በመሩን ፓርቲ የመሰንጠቅ እንደገና የመሰንጠቅ አንደኛው በነገራችን የመሰንጠቁ መንስኤው ይሄ ነው ለማለት ያስችላል። በኋላ
በህወሓት ውስጥ የተፈጠረው ትርምት ማለት ነው ያን ጊዜ።
አዎ ያ የፈነዳ ነገር ነው። ለምሳሌ የጦርነቱ ሲጠናቀቅ በኢትዮጵያ አሸናፊነት ነው የተጠናቀቀው። ገፍቶ እንደልበል እስከ ባሬንቱ እስከ ላይ ድረስ ኢትዮጵያን አርሚ ደርሷል። እስከ ፎርቶ ደቡብ ድረስ የኢትዮጵያን አርሚ ደርሷል።
ፎርቶ ፋደር ነው ማለት ነው በዛላምበሳ በኩል ነው የሚሉኝ።
አዎ ከመለሱ የሚል ትዕዛዝ በነበረው ጠቅላይ ሚኒስትር ተሰጥቶ ኢትዮጵያ አርሚ ሲመለስ ያኔ ሁሉ ቅሬታና ኩርጃም ነበረ። ለምን የዚህ ሁሉ ችግር ጠንቅ ኤርትራ ያለው መንግስት የፕሬዚደንት ኢሳያስ አፈወርቂ በገፍቶ የመጣ የተነሳ ጦርነት ሰበብ ነውና ይህንን ጦርነት ካልተቋጨ ዘላለም ከምን የተጠጋ ቁልቋ ዘላለም ያለቅሳል እንደሚባል ይኸው አሁንም 16 ዓመት እናወራዋለን። ያ ስርዓት ካልተለወጠ ኢትዮጵያና ኤርትራም ህዝቡም እፎይ አይልም፣ ኢትዮጵያ ህዝቡም እፎይ አይልም የሚል አቋም ነበር። በአካዳሚውም በተወሰኑ ሚሊተሪ ጀነራሎችም አካባቢ ራሱ በሚሊቴሩና በህወሓት አካባቢና በኢፒአርዲኤፍ አካባቢ ራሱን የቻለ የመሰንጠቀው አደጋ የተጀመረው ያኔ ነው እና የሆነው ያለፈው አልፏል። ኢትዮጵያ ሰራዊት ቶታሊ ተመልሶ ወደ ቦታው ገብቷል። ባድመን ኦፍኮርስ ተቆጣጥረውታል። እሱ ብቻ አይደለም፣ ብዙ ቴሪቶሪዎች ብዙ ግዛቶች ኢትዮጵያ ሰራዊት ተቆጣጥሯል። በወቅቱ የዩናይትድ ኔሽን ሚሽን ኢን ኢትዮጵያ ኤንድ ኤሪትሪያ እሱ እኮ
ዩናሚ ነው ያን ጊዜ ይባል የነበረው።
ዩናሚ ሲመጣ እኮ ነው ኢትዮጵያ ሰራዊት እያስረከበ የወጣው ከኤርትራ ግዛት እንጂ በሙሉ ገብቶ ኢትዮጵያ ሰራዊት ኤርትራ ግዛት ውስጥ ነበር ያለው። እንደገና መርሳት የሌለብን እኮ የቴምፕራሪ ሴኩሪቲ ዞን TSZ የሚባለው ሲቋቋም ተደርጎ በማይታወቅ ሁኔታ በዩናይትድ ኔሽን ፒስኪፒንግ ሚሽን ታሪክ በሙሉ ዩናይትድ ኔሽን ሰራዊት እኮ የሰፈረው ኢትዮጵያ በጠየቀችው መሰረት የኤርትራን ግዛት አለዛ ለቀና አንወጣም በማለት 25 ኪሎ ሜትር ውስጥ እኮ ኤርትራ ውስጥ እንጂ ኢትዮጵያ ውስጥ አልነበረም የዩናይትድ ኔሽን ሰራዊት የሰፈረው። ይሄ ሁሉ የሚያሳየው ኢትዮጵያ አሸናፊ ሰራዊት ያንን ቦታ ይዞ ለዩናይትድ ኔሽን ሰራዊት እኮ ነው እስከታች ቡሬ ድረስ ከላይ ከጦሮና ጀምሮ እያስረከበ የወጣው። ከዛ በኋላ ነው ዩናይትድ ኔሽን ስራውን የጀመረው። የኤርትራ መንግስትም ከኢትዮጵያ መንግስት ጋር እኮ ሲፈራረሙ አቶ ኢሳያስን ያውቁታል። በግልጽ አይናገሩት እንጂ የአቶ ኢሳያስ መንግስት በግልጽ የማይጻፈው ምንድን ነው? የኢትዮጵያ ሰራዊት እየለቀቀ ዩናይትድ ኔሽን እያስረከበ ነው። እታች ድረስ ቅድም እንዳልኩ ቡሬ ድረስ አስረክቦ ዩናይትድ ኔሽን ስራውን የጀመረው። ሰላም ይጠበቅ የነበረው ኢትዮጵያ ግዛት ውስጥ አልነበረም። 25 ኪሎ ሜትር ማለት 15.5 ማይል ድረስ ገብቶ ነው። ይሄ እንግዲህ የአልጀርስ ፒስ አግሪመንት ራሱ አንዱ አንቀጹ ይሄ ነው። የሰላሙ ስራ ተፈጠረው እና ይሄ ነው። ይሄ ሁሉ አለና ኢትዮጵያ ብዙ ዋጋ ከፍላለች ለማለት ነው። ያንን ሁሉ ትተው ያንን አሸናፊ ሰራዊት ወጥቶ ብዙ ግዛት ተይዞ ብዙ መስዋዕትነት ተደርጎ እንዴት ጦሱም ኢግናይት ያደረገው የባድመ ጉዳይን በመሆኑ እንዴት ኢትዮጵያ መንግስት ለቀን እንወጣለን ራሱን የቻለ መዘዝ ይመጣል በሚል ስጋትና ፍርሃትም ባዘለ ሁኔታ ያው ውሳኔ ሳይደረግ ሲንከባለል አሁን ደርሰን ያው አሁን እዚህ ደረጃ እናያለን ነው ማለት ነው።
ዶክተር ብሩክ ወደዚህ ወደ ጠየቁት ጥያቄ በቀጥታ ወደሚወስዱ ንግግሮች ትንሽ ዘግየት ብለን እንመለሳለን። እስቲ ወደ ዶክተር ተስፋ ማርያም ማህሪ ደግሞ ልመለስና ወደ ለንደን። ዶክተር ተስፋ ማርያም ለመሆኑ እርስዎ በዚህ አጀንዳ ላይ በዚህ ጉዳይ ላይ ምን ያህል ሰርተዋል? ምን ቅርበት አለዎት?
በጣም አመሰግነው ሰለሞን። ዶክተር ብሩክ ያቀረቡት ትንተናም በጣም የሚደነቅ ነው። ትንሽ ለዚሁ ዶክተር ብሩክ ያሉት ነጥቦችን አንዳንድ ምላሾች መስጠት ፈልጋለሁ። በአላማ ደረጃ አንድ ነገሩን ለመዘርዘር ሳይሆን አላማችን ሁሉ እንግዲህ የአሁኑ ያለውን የእርቁን ሁኔታ ማንጸባረቅ እንጂ ያቺ የነበረችውን የብሶት ጊዜ ያ በጣም አስቸጋሪ ህዝብ እንደ ሽንፈትና አሸናፊና ተሸናፊ ያለው ነገር ብለን ይህንን መግለጽ እንግዲህ የሰዎች እነዛ ያለቀሱት እናቶቻችን ያ የተጎሳቆለው ህዝባችን በሁለቱም ወገን ያን ነገር በሽንፈት መግለጽ ከሃይማኖትም ይሁን ከእግዚአብሔርም ይሁን ከዓለምም ይሁን ከባህላችንም ይሁን በጣም ደስ ማይል አነጋገር ነው። ምክንያቱም ተሸናፊ የለውም ይኸው እልቂት ነው እና የፖለቲካ ውድቀት ነው። ሁሉም ለዚህ ጉዳይ በሽንፈት ተሳትፌያለሁ፣ በዚህ ጉዳይ ጀግና ነበርኩ የሚሉት ሰዎች የምን ጀግንነት? ምን ስለገደልክ? የገዛ ወገኖችን የማን መሬት ለመያዝ? ባድመ የሚባል መሬት ነበረህ ወይ? እዛው ኑሮህ ታውቃለህ ወይ? በጠረፉ አካባቢ የሚኖሩ ሰዎች እኮ ትክክለኛ መሬታቸውን ያውቃሉ። በአያት ማየታቸው ማን የማት መሬት እንደነበር ያውቃሉ። እነዛ ሰዎች ደግሞ የማንንም እርዳታ አይፈልጉም መሬታቸውን ለማወቅ።
አዎ፣ ግን አንድ ጊዜ ዶክተር ተስፋ ማርያም፣ እርግጥ ነው እውነት ነው ያነሱት ነገር። ምናልባት ዶክተር ብሮክ ከወታደራዊው እንቅስቃሴ አኳያ ለማንሳት ያነሱት ሀሳብ ይመስለኛል እንጂ በዚህ በኢትዮጵያና በኤርትራ ጦርነት ውስጥ አሸናፊም ተሸናፊም የለም የሚሉ ብዙ ናቸው ይሄንን አስተያየት የሚሰነዝሩ እና ይሄንን ዶክተር ብሩክም የሚካፈሉ ይመስለኛል ይሄንን ምጋሩ ይመስለኛል እናሳ
በጣም ይገባኛል በጣም ይገባ ያቺን ነገር እኮ ስላነሱ አስብቻ ምክንያቱም ለዶክተር ብሩክ አላማቸው በጣም እንትን ሆነ ያደረ ሲጀመርም ራሳቸው እንግዲህ በጣም ግዚያው ደርሷል ቆራጥ ውሳኔ ተወስደዋል ይሄን ነገር ሲያብስጉላላ የቆየው ቆራጥ ውሳኔ ስላጣ ነው ብለው እኮ ያን ትክክለኛውን ስል ፈጥተዋል ግን አንዳንድ ሰዎች ከዚህ ኢንተርቪው የሚመጣው ትንሽ ጥቅሶችን ወስደው ከዚህ ኢንተርቪው አሁን አይ ኢትዮጵያ አሸንፋ ያለች ከአሸናፊነት መንጋጋ ሽንፈት ያመጣን ነው የሚል ነገር እንዳይነሳ ነው ይሄን ነገር ለማለት የፈለኩት እንጂ ዶክተር ብሩክ ያሉትን አላማ በፍጹም አልዘነጋውም ብቻ ግን አንዳንዴ ከዚህ ኢንተርቪው አንዳንድ ሰዎች ያቺን ነገር ወስደው ይሄንን ያገኘነውን እድል እንዳይነጠቅብን ለማለት ያህል ነው የተናገሩት ብቻ ግን ያው መልኩን ለማያዝ ይሄንን ጉዳይ መጀመሪያ ነው እንግዲህ ኤርትራ ላይ ተወለድኩት ኤርትራ ነው ያደኩት ከመሃል ሀገር ሰዎች ጋር ነው የተማርኩት አስመራ ዩኒቨርሲቲ እስካሁን ድረስ ባለፈው ከሁለት ሳምንት በፊት አዲስ አበባ ነበርኩ እስካሁን ድረስ እንደ ድሮ ፍቅራችን የመጀመሪያው መቼ ነው አስመራ የምንገናኘው እያልን ነው አዲስ አበባ ሄጄ የድሮ ጓደኞችን ሳላገኝና እንዴት ነው በእኛ እድሜ ዝም ብለን የሁሉ ህዝብ የተለያይቶ እያለ የሁሉ ጥፋት እያለ እኛ ይህን ያህል ፊደል ቆጥረን እድሜም አሁን አንዳንዶቻችንም ፀጉራችንም ቀይረን ለምንድን ነው ዝም ብለን የምናየው ለምን አንመሰክርም ለምን ስህተት አንልም የምንባባለው እና በኤርትራ ያደገ ሰው የጦርነት ብሶትን በደንብ ነው ያውቀው እኔ ሳድግ እንግዲህ የኤርትራ ጦርነት ለሰላሳ ዓመት ተደርጎ ከሆነ እኔ በዛው ጦርነት ጊዜ ተወልጄ በዛ ጦርነት ጊዜ ያደኩ ሰው ነኝ እኔ ያደኩበት አካባቢ ብዙ ጊዜ እኔ የኖርኩበት ከረን የሚባል አካባቢ ነው ከረን እንግዲህ ሁሉ የኮከብ ዘመቻ ሲደረግ ወደ ናፋ ሲከድ የነበረው ሰራዊት የህዝቡ የከረን ህዝብ 10 እጥፍ የሚሆን ሰራዊት ነው የነበረው
አስታውሳለሁ አዎ የሚሉትን ነገር ዶክተር ተስፋ ማርያም እኔ ወጣት ሪፖርተር ሆኜ ለኢትዮጵያ ቴሌቪዥን ስዘግብ የጦር ቀጠና ሪፖርተር ነበርኩና እርሶ ደሚሏቸው አካባቢዎች ሁሉ ተንቀሳቀሽ ሳይ ነበርና ትክክል ነው የሚናገሩት ነገር ያን ጊዜ ነበረው የጦር እንቅስቃሴ ጅግ አስከፊና ግዙፍ ነበር
እና ከዛው አልፈን እንግዲህ ከዛው አልፈን በዛው እድገት አልፈን የ91 ወይ 1991 ሚለው የደርግ መውደቅ ጊዜ ሁላችንም አይተናል በዛው ጊዜ ስናይ እንግዲህ እንደ የኔና የኔ ጄኔሬሽን ቃል የገባ ነው እንግዲህ የታሪክ ጊዜ ነውና የታሪክ እዳ ነውና በኃይለ ሥላሴ የተወረሰና በደርግም የተባባሰ የኤርትራ ጉዳይ እዚህ ደረሰ እና የኤርትራ ህዝብ በነጻነት ወይም ሁለት አጣን የራሱን ሀገር በማቆም ነገሩ እልባት አግኝቷል እና የኛ ትውልድ ምንድነው አስተዋጽኦ ምን ነው እናደርገው እንግዲህ እነዚህ ሁለት ህዝቦች እንዳይለያዩ ብለን ቃል ገብተን የተነሳሳን ያን ቃል ከገቡት ሰዎች አንዱ እኔ ነኝ ለዚህም እዚህ እንግሊዝ ሀገር ከመጣሁ በኋላ የእኔ ፒኤችዲ የሰራሁት በኢኮኖሚክ ኢንቴግሬሽን ኢን ዘ ሆርን ኦፍ አፍሪካ ብሎ በትክክል በተለይም አንከር ኢትዮጵያ እንደ አንከር ሆና የሰላም
ዋና መሰረት ሆና ማለት ነው
ዋና መሰረት ሆና መልህቅ ነው የሚባለው
ሆና
የአፍሪካ ቀንድን ህዝብ አብሮ ለማምጣት ችሎታ አላት ልክ ጀርመን በብዙ አውሮፓ የተደረጉት ውጊያዎች መሰረት ሆና እንደነበረችው በኋላ ግን የአውሮፓ ህብረት ሲመጣ ዋናው መልህቅ ጀርመን ሆና የ50 የ60 አመት ሰላምን ሰጣ አውሮፓ ወደ ህብረት ያመጣች እንደሆነች ኢትዮጵያም ይሄን ሮል ልታደርግ ትችላለች ምክንያቱም ሁሉም ኢትዮጵያ ትልቅ ሀገር ስለሆነች እየፈራ ነው የሚኖረው ኤርትራም ከኢትዮጵያ ጋር ፈራለች ጅቡቲም አንዳንድ ጊዜ ኢትዮጵያን ፈራለች ሶማሊያም እንደዛ ፈራለች ለምን ኢትዮጵያ ትልቅ ሀገር ስለሆነ ታሪካዊ ሀገር ስለሆነ እና በዚህ መሰረት አሁን ይሄን የመፈራራት ሁኔታ አልፎ ይቺ ትልቅ ኢትዮጵያ የሁሉም መልህቅ ሆና የሰላም እና ሁሉን አብሮት ለማምጣት ትችላለች ብዬ ነው እኔ የጻፍኩት ግን በጣም የሚያሳዝነው ነገር ውጊያው እኔ ፒኤችዲ በመጨረስበት ጊዜ ውጊያው ተጀመረ ውጊያው ሲጀመር እንግዲህ እዚህ ለንደን ሆነን የሰላም ነገሮችን ለማንሳት አስቤያለሁ አንዳንድ ጊዜ በኢንተርኔትም ስታገኙት በሜይ 20 1998 ሚለው ውጭ ያለነው ሰዎች ለምን ፈርመን እነዚህ ሁለት መንግስታት አብረን አናመጣም ብለን ሞከርን ግን ዋናው ነገር የሆነው እዛው ያየሁት ነገር ሁለቱም መንግስታት ለህዝብ ተጠያቂነት ለህዝብ ተገዥነት አልነበራቸውም እና እርስ በርሳቸው በነበረው መለያየት እርስ በርሳቸው በነበረው የስልጣን ሽኩቻ በመጨረሻ ሁለቱም ህዝቦች ይህንን ነገር እንዲከፍሉ ተገደዋል ዋናው ነገር በኢትዮጵያ ውስጥ የነበረው በተለይ ደግሞ በቲፒኤልኤፍ የነበረው የስልጣን ሽኩቻ መለስ የነበረውና እነሱ የሚመሩት የነዚሁ ሽኩቻ ነው እዚህ ያደረሰን የሚል ግምት አለኝ ያ ግን ታሪክ ሆኖ በዛው የመጣውን ክሳራ አሁን የሁለቱን አገሮች ክሳራ ነው ብለን ወደ መጀመሪያው የነበረው የተስፋ ጊዜ ከዚህ ተምረን ሞትና ግድያ የሌለበት ቀጠና
የሚመሰረበት ተስፋ ስለተገኘ እዚህ ሁላችን መተባበር አለብን በሚለው በዛው ዘጋው ይሻላል።
አመሰግናለሁ። ዶክተር ብሩክ የሚያክሉት ነገር አለ? እሺ።
አዎ ባጭሩ ምንም ወንድሜ ዶክተር ተስፋ ማርያም ከሞላ ጎደል ያሉት እስማማለሁ። የጥያቄው ይዘት ሆኖ ታሪካዊ ሆኖ ባድመ እንዴት ናት የሚለው ላይ ሆኖ ወደዛ ዝርዝር ጉዳይ ያው ፋክት ነው እውነት ነው ገባን እንጂ ዋናውማ እዚህ የምንገናኘው የምንመካከረው በእነዚህ ሁለት ወንድማማች ሀገሮች ሰላም እንዴት እንደሚመጣ እርቅ እንዴት እንደሚወርድ አብረን ደግሞ ወደፊቱን ህይወታቸው ሁለቱም ህዝቦች በጋብቻ በቋንቋ በባህል በታሪክ አንድ ደም የሆኑትን እንዴት ጎን ለጎን አብረው ተጋግዘው እንዴት እንደሚያድጉ እንዴት እንደሚኖሩ ለመቀየስ ነው። ይሄ እኔ ከርሶ ጋር ከሚሉት ጋር መቶ መቶ ጋራለሁ ላረጋግጥ እፈልጋለሁ ለወንድሜ ዶክተር ተስፋ ማርያም።
ዶክተር ብሩክና
አቤት
በዚያው እንዲቀጥሉልኝ የምፈልገው ቅድም ጥርጣሬውን ገልጸዋል። አሁንም ቢሆን የጠቅላይ ሚኒስትሩ መግለጫ ወይም የኢትዮጵያ መንግስት ውሳኔ ችግሮች ሊገጥሙት እንደሚችሉ የሚያመላክት ጥርጣሬውን ገልጸዋል። በእውን ተግባራዊ ይሆናል ወይ? በእውን ኢትዮጵያ በአልጀርስ ስምምነት መሰረት ተገዝታ እርምጃ ትወስዳለች ብለው ያስባሉ? ምን ትርጉም አለው የጠቅላይ ሚኒስትሩ መግለጫ?